ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 እና በ5 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሚያዝያ 22 2010 ዓ ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምናስተናግዳችሁ ሰሎሞን አባተና
እኔም ሰለሞን ክፍሌ ነኝ።
ጠቅላይ ሚኒስትር አብይ አህመድ ወደ ጅቡቲ ያደረጉት የመጀመሪያ ጉብኝታቸው ዓላማ የትብብር ዘርፎችን አጠናክሮ ለመቀጠል ያለውን ቁርጠኝነት ማሳየት ነው ሲል የውጭ ጉዳይ ሚኒስቴር አስታውቋል።
የዚህ ጉብኝቱ ዋና ዓላማ እስካሁን የተካሄዱ የትብብር ዘርፎችን አጠናክሮ ለመቀጠል ያለውን የኢትዮጵያ ቁርጠኝነት ማሳየት፣ ከዛ መሳ ለመሳ ደግሞ ኢትዮጵያ ለጅቡቲ ግንኙነት የምትሰጠውን ትኩረት ማሳየት ነው። ከጅቡቲ ጋር ያለን ግንኙነት በጣም ወሳኝ ግንኙነት ነው።
የኢትዮጵያው የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ ዓለም ናቸው። በአብይ ርዕስ ዘገባ ይዘናል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የናይጄሪያ ፕሬዚደንት መሐመዱ ቡሃሪ የዩናይትድ ስቴትሱን አቻቸውን ዶናልድ ትራምፕን ለማግኘት የመጀመሪያው የጥቁር አፍሪካ ሀገር መሪ ሆነዋል። ሁለቱ መሪዎች በዛሬው የዋይት ሃውስ ቤተ መንግሥት ስብሰባቸው ወቅት የሽብር ፈጠራን ስጋትና በሕዝቧ ብዛት በ200 ሚሊዮን ሰዋ ከአፍሪካ ቀዳሚ በሆነችው ናይጄሪያ ምጣኔ ሀብት ጉዳይ ላይ ይወያያሉ። የናይጄሪያ ጦር ቦኮ ሐራምና እስላማዊ መንግሥት በሚባሉት የሽብርና የሁከት ቡድኖች ላይ የሚያካሂደውን ዘመቻ በከፍተኛ ቴክኖሎጂ በተደራጁ ጄቶችና በመሳሪያ ለመደገፍ እንዲሁም በአደንዛዥ እጽዋትና ቅመማ ቅመም በጦር መሳሪያና በሕገ ወጥ የሰዎች ሽግግርና ዝውውር ላይ የሚደረገውን ቅኝት ለማጠናከር የትራምፕ አስተዳደር ባለፈው ዓመት የ600 ሚሊዮን ዶላር እርዳታ አጽድቆ ነበር። በሁለቱ ሀገሮች መካከል የነበረው ተመሳሳይ የመደጋገፍ ንግግር የቀደመው የኦባማ አስተዳደር ይገልጻቸው በነበሩ ከሰብአዊ መብቶች ረገጣዎች ጋር የተያያዙ ስጋቶች ምክንያት ተደናቅፎና ቆሞ እንደነበር ተገልጿል። ፕሬዚደንት ቡሃሪ ከፊታቸው ለተደቀነው ምርጫ እንደገና ለመቅረብና ለማሸነፍ ባለፈው የምረጡኝ ቅስቀሳቸው ወቅት ቦኮ ሐራምን እንደሚያጠፉ የገቡትን ቃል ለመጠበቅ የዩናይትድ ስቴትስ ድጋፍ እንደሚያስፈልጋቸው እየተነገረ ነው።
ደቡብ ሱዳን ውስጥ ባለፈው ሳምንት በአንድ ታጣቂ ቡድን ተጠልፈው የነበሩ 10 የእርዳታ ሠራተኞች መለቀቃቸውን ዓለም አቀፍ የቀይ መስቀል ኮሚቴ አስታወቀ። 10ሩንም ደቡብ ሱዳናውያን ሠራተኞች የይ በምትባለው ከተማ አቅራቢያ ከሚገኝ ጣቢያ ወደ ዋና ከተማይቱ ጁባ መውሰዱንም ኮሚቴው አመልክቷል። የቀይ መስቀል ኮሚቴው በሁሉም ወገኖች ዕውቅና የማመላለሻ አገልግሎት ከመስጠቱ በስተቀር በድርድሮች ውስጥ አለመሳተፉንም ገልጿል። 10ሩ የእርዳታ ሠራተኞች እርዳታ የሚያስፈልገውን ሰብአዊ ሁኔታ ለመገምገም ባለፈው ረቡዕ ከየይ ከተማ ወደ ቶሪ አውራጃ እየተጓዙ ሳሉ እንደተጠለፉ የተባበሩት መንግሥታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ አስታውቋል። ሠራተኞቹ የኦቻ የመንግሥታቱ ድርጅት የሕፃናት ፈንድ ዩኒሴፍ፣ አክሮስ በሚል ምሕፃር የሚጠራው ክርስቲያን በጎ አድራጎት ለሱዳን፣ አክሽን አፍሪካ ሄልፕ፣ ፕላን ኢንተርናሽናል እና የደቡብ ሱዳን የልማት ድርጅት የሚባሉ ተቋማት ባልደረቦች ናቸው።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ከኢራን ጋር የተደረገው የኒውክሌር ስምምነት ካልተስተካከለ በስተቀር አሜሪካ ከስምምነቱ ትወጣለች ሲሉ በመካከለኛው ምስራቅና በአውሮፓ ላሉ አጋር አገሮች ተናግረዋል። ኢራን በመካከለኛው ምስራቅ የበላይነት ቦታ ለመያዝ የምታደርገው ጥረትና የኒውክሌር ፕሮግራሟ ዩናይትድ ስቴትስን ያሳስባል ሲሉ ለአጋር አገሮቹ ተናግረዋል። የዩናይትድ ስቴትሱ ፕሬዝደንት ሀገራቸውና 5 ሌሎች አገሮች ከሶስት ዓመታት በፊት ከኢራን ጋር ከፈረሙት ውል የመውጣት እቅድ እንዳላቸው ፖምፒዮ አረጋግጠዋል።
Regarding the JCPOA, President Trump's been pretty clear. This deal is very flawed.
የተሟላውን የጋራ የተግባር እቅድ አስመልክቶ ፕሬዚደንት ትራምፕ በግልጽ ተናግረዋል። ይህ ጉድለት ያለበት ስምምነት ነው። አስተዳደራቸው ሊያስተካክለው እንዲሞክር መመሪያ ሰጥተዋል። ልናስተካክለው ካልቻን ግን ከስምምነቱ ይወጣሉ።
ፖምፒዮ የመጀመሪያው የውጭ አገራት ኦፊሴላዊ ጉብኝት የጀመሩት ባለፈው ሐሙስ ቃለ መሐላ ከፈጸሙ ጥቂት ሰዓታት በኋላ ነው። ብራሰልስ ውስጥ በኔቶ ማለት በሰሜን አትላንቲክ ቃል ኪዳን አገሮች ስብሰባ ላይ ከተገኙ በኋላ በሳውዲ አረቢያ በእስራኤልና በዮርዳኖስ በከፍተኛ ደረጃ ለመነጋገር ወደዚያው አመርተዋል።
የእስራኤልና የፍልስጤማውያን የሰላም ንግግር እንዲቀጥል የሚቻለውን ሁሉ ማድረግ ዩናይትድ ስቴትስ ቅድሚያ የምትሰጠው ጉዳይ መሆኑን የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ አስታውቀዋል። ፍልስጤማውያን ወደ ፖለቲካው ንግግር እንዲመለሱም ጠይቀዋል። ፖምፔዮ ከዮርዳኖስ አቻቸው አይማን ሳፋዲ ጋር ዋና ከተማይቱ አማን ላይ ሲናገሩ ለእስራኤልና ለፍልስጤም ህዝቦች ጥሩ ውጤት ያስገኛል በሚል ተስፋ ለሰላም መስራቱን እንቀጥላለን ብለዋል። የአሜሪካው የውጭ ጉዳይ ሚኒስትር አያይዘውም ትክክለኛ መፍትሄ በሚሉት ላይ የመወሰኑ ጉዳይ የሁለቱ ወገኖች ነው ብለዋል። ዩናይትድ ስቴትስ ለሁለት ሀገሮች መፍትሄ ሐሳብም ክፍት ነች ብለዋል። የሊባኖሱ የውጭ ጉዳይ ሚኒስትር ሰፋዲ በበኩላቸው በክልሉ ዘላቂ ሰላም ሊኖር የሚችለው ለተራዘመው ግጭት መፍትሄ ሲገኝ እንደሆነ ገልጸዋል። ዮርዳኖስ የሁለት ሀገሮች ወይም የሁለት መንግስታት መፍትሄ ብቻ ነው ሊያዋጣ የሚችለው የሚል እምነት እንዳላት ሰፋዲ ጠቁመዋል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ዩናይትድ ስቴትስ ለፕሬዚደንት ቭላዲሚር ፑቲን ቅርበት ባላቸው ሁለት ደርዘን የክሬምሊን ሰላዮችና ኩባንያዎች ላይ አልሞ በቅርቡ የጣለቻቸው ማዕቀቦች ከተገመተው በላይ ጉዳት ማድረሳቸው ተገለጸ። ማዕቀቦቹ በአሁኑ ደረጃ ግን ሕዝቡን በክሬምሊን ላይ እንዲያመጽ ወይም የመሪዎቹን ተደማጭነት ማሳጣት አልቻለም ይላሉ ተንታኞች። ከሶስት ሳምንታት በፊት በ24 የናጠጡ የሩሲያ ከበርቴዎችና ኩባንያዎች ላይ የተጣለውን ማዕቀብ ተከትሎ ወዲያውን የወጣ ዘገባ የሩብል ዋጋ በያዝነው ሳምንት ካለፉት 4 ዓመታት አነስተኛ ሆኗል። ይህም በሩሲያ የምጣኔ ሀብት ላይ ከባድ ጉዳት ማድረሱን ያሳያል። ሮይተርስ የዜና ወኪል ባለፈው ቅዳሜ ያሰባሰበው የበርካታ ተንታኞችና የምጣኔ ሀብት ባለሙያዎች አስተያየት ዩናይትድ ስቴትስ በአሁኑ ዙር በሞስኩ ላይ የጣለቻቸው ማዕቀቦች የነዳጅ ዘይት ዋጋ ባደገበት በአሁኑ ሰዓት እንኳ የሩሲያ ማዕከላዊ ባንክ ባቀደው መሠረት የኢኮኖሚውን እድገት ማፋጠን አያስችለውም ይላሉ።
ማያንማር ውስጥ ተፈጽመዋል የተባሉ የሰብአዊ መብቶች ጥሰቶችን የሚመረምሩ የተባበሩት መንግስታት ድርጅት ልዑካን ቡድን አባላት ባንግላዴሽን ከጎበኙ በኋላ ከመሪዋ አንሳን ሱቺ ጋር ተገናኝተው ተነጋግረዋል። በባንግላዴሽ ከማያንማር ራኪኔ ክፍለ ሀገር ከሁከቱ የሸሹ 700,000 ስደተኞች መኖራቸው ይታወቃል። 15 አባላት ያሉት የዓለሙ ድርጅት የጸጥታ ጥበቃ ምክር ቤት አባላት ልዑካን ቡድን ዛሬም ከአንሳንሱቺና ከወታደራዊው አዛዥ ጀኔራል ሚን አውን ክላንግ ጋር የተገናኙት ናይፒያፒያታው ከተማ ውስጥ ነው። የልዑካን ቡድኑ በነገው ዕለት የታወቀችውን ሪካኔ ክፍለ ሀገር ሲጎበኝ ባለፈው ዓመት ነሐሴ ወታደሩ በጀመረው የተቃውሞ ጭፍለቃ በዜጎች ላይ የደረሰውን ችግርና አብዛኞቹ የሮሂንጋ ስደተኞችን ወደ ሀገራቸው ለመመለስ የተያዘውን ዝግጅት ይመለከታል ተብሏል። አብዛኞቹ የሮሂንጋ ቤተሰቦች ለብዙ ትውልድ በማያንማር ቢኖሩም እስካሁን የዜግነት መብት እንደተከለከላቸው ናቸው።
በመጨረሻም ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር የታቀደው ግንኙነት ሁለቱን ኮሪያዎች በሚከፍለውና ከወታደራዊ እንቅስቃሴ ነጻ በሆነው ድንበር ላይ ቢሆን እንደሚመርጡ የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ በዛሬው ዕለት ሐሳብ አቅርበዋል። ሚስተር ትራምፕ በትዊተር መልእክታቸው ግንኙነቱ በሌላ ሦስተኛ ሀገር ከሚሆን ይልቅ ሰሜንና ደቡብ ኮሪያ ድንበር ላይ ቢሆን ይበልጥ ወካይ፣ ጠቃሚና ዘላቂነት ይኖረዋል ብለዋል። ፕሬዚደንት ትራምፕ በሳምንቱ ማብቂያ ላይ ከደቡብ ኮሪያ አቻቸው ሙንና ከጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ጋር ከተገናኙ በኋላ በዩናይትድ ስቴትስና ሰሜን ኮሪያ መሪዎች መካከል በግንቦት አሊያም በሰኔ መጀመሪያ ላይ ሊደረግ ለታቀደው ግንኙነት አዎንታዊ አስተያየት ሰጥተዋል። በኮሪያው ባሕረ ገብ አካባቢ ለብዙ በርካታ ዓመታት የቆየው ችግር ከመቼውም በበለጠ መፍትሄ ወደ ማግኘቱ መቃረቡን ቁልፍ የዩናይትድ ስቴትስ መሪዎች ተናግረዋል። ኪም ጆንግ ኡን ባለፈው አርብ ደቡብ ኮሪያን በመጎብኘት የመጀመሪያው የሰሜን ኮሪያ መሪ ሆነዋል። ዜናው አበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ሚያዝያ 22 2010 ዓመተ ምህረት ምሽት ፕሮግራም ነው።
ወባን ለማሸነፍ ዝግጁ የዘንድሮ ጸረ ወባ ዘመቻ መሪ ቃል ነው።
በአብዛኛው ሀገራት ላይ የወባ መጠን መጨመሩ ነው። በዓለም ደረጃ ወደ 5 ሚሊዮን ተጨማሪ ታማሚ ቁጥሮች ከባለፈው አንድ ዓመት ወደ ኋላ ካለው ጋር ሲነጻጸር ያሳያል። ሀገራችን ኢትዮጵያም የወባ በሽታ ስርጭት ካለባቸው 91 ሀገራት መካከል ነች። ነገር ግን የወባ በሽታ ከቀነሰባቸው 5 ሀገራት ጋር አብራ ተሰልፋለች በባለፈው ዓመት ሪፖርት።
ወይዘሮ ህይወት ሰሎሞን በጤና ጥበቃ ሚኒስቴር የወባ መቆጣጠርና ማጥፋት ሀገር አቀፍ መርሃ ግብር አስተባባሪ ናቸው። በጤና ክፍለ ጊዜ ይመለሳሉ።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ጠቅላይ ሚኒስትር አብይ አህመድ ወደ ጅቡቲ ያደረጉት የመጀመሪያ የውጭ ጉብኝታቸው ዓላማ የትብብር ዘርፎችን አጠናክሮ ለመቀጠል ያለውን ቁርጠኝነት ማሳየት ነው ሲል የውጭ ጉዳይ ሚኒስቴር አስታውቋል። ኢትዮጵያ ጅቡቲ ውስጥ በሚካሄድ የወደብ ልማት ላይ እንድትሳተፍ፣ ጅቡቲም በኢትዮጵያ የተመረጡ ተቋማት ውስጥ ድርሻ እንዲኖራት መግባባት ላይ መደረሱን መስሪያ ቤቱ አመልክቷል። የጠቅላይ ሚኒስትሩን ግንኙነት አስመልክቶ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለምን ያነጋገረው እስክንድር ፍሬው ተከታዩን ዘግቧል።
የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የመጀመሪያ የውጭ ጉብኝታቸውን ያደረጉት በሳምንቱ የመጨረሻ ቀናት ነው። ጅቡቲ ደግሞ የመጀመሪያዋ የጉብኝት ሀገር ሆናለች። የውጭ ጉዳይ ሚኒስቴር እንዳለው ታዲያ ጅቡቲ ለጠቅላይ ሚኒስትሩ ጉብኝት የመጀመሪያ ሀገር መሆኗ ያልተጠበቀ አይደለም። ከጅቡቲ ጋር ያለው ግንኙነት ልዩ ነው ብለዋል የሚኒስቴሩ ቃል አቀባይ አቶ መለስ ዓለም። ጅቡቲና ኢትዮጵያን የሚያስተሳስሩ በርካታ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮች መኖራቸውንም በማስተዋወስ
ድንበር የተሻገረ ወዳጅነትና ቀረቤታ ነው ያለን፣ ድንበር የተሻገረ ዝምድና ነው ያለን ከጅቡቲዎች ጋር። ተመሳሳይ የሆነ መንፈሳዊ አባቶች ያሏቸው ህዝቦች አሉ። ድሬዳዋ ላይ ነው የኢሳ ኡጋዝ መቀመጫው። ድሬዳዋም ላለው
መንፈሳዊ መሪያቸው መቀመጫ ማለት ነው።
አዎ፣ ድሬዳዋ ላለውም ጅቡቲ ድኪል ላለውም ተመሳሳይ መንፈሳዊ አባት ነው። እስከዚህ የቀረበ ግንኙነት ነው ያለን። አንድ አይነት ቋንቋ እንናገራለን። ስንደሰት የምንዘፍነው ስናዝን ገልጸው ሙሾ ሳይቀር ተመሳሳይ ነው። ለክቡር ጠቅላይ ሚኒስትሩ በተዘጋጀ የራት ግብዣ ላይ የተለያዩ ጅቡቲ አርቲስቶች የሚያቀርቧቸው ሙዚቃዎች፣ አንዳንዴ እነዚህ ሙዚቃዎች አዲስ አበባ ናዝሬት ሰምቻቸዋለሁ እንድል የሚያደርጉኝ የነበሩት ጭፈራቸው፣ ዝላዩ፣ አለባበሱ። በእኛና በእነሱ መካከል ምንም ማህበራዊ ልዩነት የለም። ክቡር ጠቅላይ ሚኒስትሩ እንዲሁም ናዝሬት ያለው ያህል ስሜት ነው የሚሰማኝ። ቅርበታችንን ለመግለጽ ነው። ማህበራዊ ትስስሩ ጠንካራ የሚባል ነው።
ይህን ንግግር ሲያደርጉ ነው የገለጹት። በተለይ ጠቅላይ ሚኒስትሩ
በውይይቱ ወቅት የገለጹት ነው።
በሁለቱ ሀገራት መካከል ያለው ኢኮኖሚያዊ ትስስርም ከፍተኛ መሆኑን አቶ መለስ አስታውሰዋል። ኢትዮጵያ የጅቡቲን ወደብ መጠቀሟና በሁለቱ ሀገራት መካከል የተጀመረው የባቡር ትራንስፖርት ደግሞ በማሳያነት ከጠቀሷቸው መካከል ናቸው።
በዳግማዊ ምኒልክ ዘመን የተጀመረ የባቡር ትስስር ነው ያለን። ዘመናዊ የማድረግ ስራ ተሰርቷል። ቁርስ አዲስ አበባ በልተህ ራትህን ጅቡቲ መብላት የምትችልበት ሁኔታ ተፈጥሯል። የውጭ ምርቶቻችንን ጅቡቲ የምንወስድበት ፍጥነት በጣም ተቀይሯል። አሁን የህዝብ ትራንስፖርት ተጀምሯል። እንደፈለክ የምትሄድበት እድልም ተፈጥሯል። በመንገድም እንደዛው ነው። በቴሌኮሙኒኬሽንም በፋይበር ኦፕቲክስ መገናኘት ተችሏል። ከአንድ ምንጭ የሚቀዳ ውሃ መጠጣት ጀምረናል። ኢትዮጵያ ወደ ጅቡቲ ውሃ ማቅረብ ትችላለች። ኤሌክትሪክ አዲስ አበባ ሲጠፋ ጅቡቲ ቢጠፋ ሊገርምህ አይገባም። ከአንድ ግድብ የሚመነጭ ኤሌክትሪክ እንጠቀማለን። ትስስሩ እስከዚህ ድረስ ነው።
ኢትዮጵያ የኤሌክትሪክ ኃይል ለጅቡቲ ትሸጣለች።
ትክክል። ስለዚህ የኢኮኖሚ ትስስሩ በዚህ ደረጃ ላይ ያለ ነው። አሁን የተፈጠረውን አይነት የመሰረተ ልማት ትስስር በየትኛውም የአፍሪካ አካባቢ አልተፈጠረም።
በወደብ ልማት በጋራ ለመሳተፍ ጅቡቲም በኢትዮጵያ በሚገኙ የተመረጡ ተቋማት ድርሻ እንዲኖራት ከመግባባት ላይ መደረሱንም ቃል አቀባዩ አብራርተዋል።
ኢትዮጵያና ጅቡቲ የሚያለሙት በጋራ የሚያስተዳድሩትም ወደብ እንዲኖራቸው ማድረግ ይገባቸዋል በሚለው ሐሳብ ላይ ሁለቱም መሪዎች በመሰረተ ሐሳብ ድርጅት ሰንቷል። ዝርዝሩን የውጭ ጉዳይ ሚኒስትሮችና የኢኮኖሚ ልማት ትብብር ሚኒስትሮች ይጠብቁበት። እሱ ብቻ አይደለም፣ በጋራ በመስኖ ማልማት ለምንድነው የማይቻለው? ለኢትዮጵያም ለጅቡቲም የምግብ ዋስትና ጉዳይ በጣም አስፈላጊ ጉዳይ ነው። የጋራ መስኖዎችን ማልማት ይቻላል። ኢትዮጵያ ውስጥ ባሉ አንዳንድ ተቋሞች ድርሻ እንዲኖራቸው ማድረግ ይቻላል። በተመሳሳይ ኢትዮጵያና ጅቡቲ የወደብ ግንኙነት የአከራይና ተከራይ ከዛ በላይ መሄድ ይቻላል። በጋራ ምናለማው በጋራ ገንዘባችን ምናፈስበት ዜጎቻችን በጋራ የሚያስተዳድሩት ወደብ ሊኖር ማድረግ ይቻላል የሚል ሐሳብ ላይ ከመግባት ተሰለ። ይሄ ትልቅ እርምጃ ነው።
ሌሎች ነጥቦች ለምሳሌ ይሄ ጉብኝት እንግዲህ አንዱ ያሳካው ቀደም ሲል የጠቀሱት ከወደብ ጋር በተያያዘ የተደረሰበት መግባባት ነው ብለዋል። ሌሎች ይሄ ጉብኝት ያሳካቸው ሌሎች ነገሮች ምንድናቸው? ተመለስ።
ሌላኛው ከጅቡቲ ወደ ኢትዮጵያ ያለው መንገድ ቀደም ሲል የተሰራ ነው፣ ጉዳት የደረሰበት ነው። ቶሎ የማስተካከል ስራ የመኪናውን መንገድ ማለት ነው። አንዳንድ አሽከርካሪዎች ለእንግልት የሚጋለጡበትም ሁኔታ አለ። እሱ ተፋጥኖ እንዲሰራ በጅቡቲ በኩል ፍቃደኝነቱም ቁርጠኝነቱም አለ። ይህም ትልቅ ስኬት ተደርጎ ሊወሰድ የሚችል ነው። እንግዲህ ይሄ ክቡር ጠቅላይ ሚኒስትሩ የመጀመሪያ ጉብኝት እንደመሆኑ በሁሉም ጉዳዮች ላይ ዝርዝር ውይይት ለማድረግ ያለመም ያቀደም አይደለም። የዚህ ጉብኝት ዋና አላማ እስካሁን የተካሄዱ የትብብር ዘርፎችን አጠናክሮ ለመቀጠል ያለውን የኢትዮጵያ ቁርጠኝነት ማሳየት፣ ከዛ መሳለ መሳ ደግሞ ኢትዮጵያ ለጅቡቲ ግንኙነት የምትሰጠውን ትኩረት ማሳየት ነው። ከጅቡቲ ጋር ያለን ግንኙነት በጣም ወሳኝ ግንኙነት ነው። ጅቡቲ ለኢትዮጵያ ስትራቴጂካዊ እና ቁልፍ አጋር መሆኗን ማሳየት ነው።
አቶ መለስ እንግዲህ ስትራቴጂካዊ አገር ናት ብለውኛል። ጅቡቲ እና ኢትዮጵያ የሚጋሯቸው በርካታ ነገሮች እንዳሉም ገልጸዋል። ነገር ግን የጅቡቲ ስትራቴጂካዊ መሆን ወይም ወሳኝ ለኢትዮጵያ ብቻ እንዳልሆነ ሲታይ ቆይቷል ባለፉት አመታት። ለምሳሌ አሜሪካ፣ ፈረንሳይ፣ ብሪታንያ፣ ጃፓን፣ በቅርቡ ደግሞ ሳውዲ አረቢያ እና ቻይና የመሳሰሉ አገሮች በዛች አገር የጦር ሰፈሮች እየመሰረቱ እንደሆነ ወይም እንዲኖራቸው እያደረጉ እንደሆነ እየታየ ነው። ይህ ቀደም የተቀሰቀሰው በርካታ ነገሮች ከመጋራታቸው አንጻር ኢትዮጵያና ጅቡቲ በቅርበትም ከመገኘታቸው አንጻር የኢትዮጵያ መንግስት አንዱ አላማ ወይም የጠቅላይ ሚኒስትሩ ጉብኝት አንዱ አላማ በእነዚህ ጉዳዮች ላይ ለመነጋገርም ይሆን?
የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጉብኝት ዋነኛም አላማው በሁለቱ ሀገሮች መካከል ያለው ግንኙነት ተጠናክሮ እንዲቀጥል ከመፈለግ የሚመነጭ ነው። ኢትዮጵያ ከጅቡቲ ጋር ያላት ግንኙነት የምትሰጠውንም ትኩረት እግረ መንገድ የማሳየት ጉዳይ ነው። በየመስኩ ያሉ ዝርዝር ጉዳዮችን በተመለከተ ወደፊት ሊታይ የሚችል በታየ ጊዜ ደግሞ ለመገናኛ ብዙሃን ይፋ የምናደርገው ነው።
ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ በሌሎች የጎረቤት ሀገራትም ጉብኝት እንደሚያደርጉ ቃል አቀባዩ ጠቁመዋል። እነዚህ የጉብኝት ሀገራት ይፋ የሚደረጉት ግን በቀጣይነትና በሂደት መሆኑን ያስረዱት አሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን አመሰግናለሁ ለዘገባው። ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
በሞያሌ አሁንም የጸጥታው ሁኔታ ባለመሻሻሉ እየተቸገሩ መሆናቸውን ነዋሪዎች ይናገራሉ። ሰሞኑን በከተማዋ ነዋሪዎች ላይ የእጅ ቦምብ ሊወረውሩ የነበሩ ሰዎች ቦምቡ ፈንድቶ በራሳቸው ላይ ጉዳት እንዳደረሰ በአካባቢው የነበሩ የዓይን ምስክሮች ለአሜሪካ ድምፅ ተናግረዋል። ዛሬም በሞያሌ ከኢትዮጵያ ሶማሌ ክልል የመጡ የሚሏቸው ታጣቂዎች የከተማዋን አውራ መንገድ በድንጋይ ዘግተው እንቅስቃሴ እንደከለከሉ የከተማዋ ነዋሪዎች ይናገራሉ። የሞያሌ ፖሊስ ጣቢያ ቅዳሜ ዕለት አጥቂዎች በሰላማዊ ሰዎች ላይ ጉዳት ሊያደርሱ ሲሉ እጃቸው ላይ ቦምቡ ፈንድቶ እንዳቆሰላቸው አረጋግጠዋል። ገልሞ ዳዊት ተጨማሪ አለው።
በሞያሌ የጸጥታ መደፍረስ አሁንም ቀጥለዋል ይላሉ ነዋሪዎች። ዛሬ የከተማዋ አውራ መንገድ፣ የመንግስት መስሪያ ቤቶችና ብዙ የንግድ ሱቆች ዝግ ናቸው። አንድ የሞያሌ ከተማ ነዋሪ ሁኔታውን ያስረዳሉ።
መጋሊ ባይ ሱዳ ቀቢዳ ኮንኮላተን እንጂሩዳ ዱካልን ጩፋዳ ሱቅን ጀቹዳ ደልደልቶን ስፓልቲ ጉባ ጅሩዳ ሁንዱ መጩፋዳቸው።
አሁንም በከተማዋ ትልቅ ፍርሃት ነው ያለው። ምንም የመኪና እንቅስቃሴ የለም። ሱቆች ዝግ ናቸው። በአውራ ጎዳና ላይ የንግድ ስራ ያላቸው ሁሉም ስራቸውን አቁመዋል። ብዙ ሰው እንዲያውም ፈርቶ በሱቁ ያለውን ዕቃ ወደ መኖሪያ ቤቱ እየወሰደ ነው። ትላንት ከክልል 5 የመጡ ሰዎች በነዋሪዎች ላይ ጥቃት ለመፈጸም ምሽግ ሲቆፍሩ ነበር። በየመንገዱ በቃ የውጊያ ቦታ ሲያበጁ ነበር። ሰው በጣም ፈርቷል። የመንግስት ጸጥታ ኃይሎች ግን ምንም እርምጃ እየወሰዱ አይደለም። ማንንም በቁጥጥር ስር እያዋሉ አይደሉም። እነሱ ይህን ሲሰሩ የኛ ሰዎች ወደ መንገድ ሲመጡ ግን እኛን ያባሩናል። ትላንት እንዲ ነው ሲያርጉ የነበረው።
ከኢትዮጵያ ሶማሌ ክልል መጥተው የተባሉ ሰዎች በዚህ ባሳለፍ ነው ቅዳሜ የሞያሌ ትምህርት ቢሮንና የሲቪል ሰርቪስ ቢሮዎችን ሰብረው ገብተው መዝረፋቸውን የሞያሌ ከተማ ነዋሪ ገልጸውልናል።
ዱባዱባን ጠፍቴ ባላባ ኦሮሞ ስለ ጉብዴ ዋጅር ድሩዋን ኮምፒውተር
እውነት ነው። በኋላ በኩል ሰብረው ገብተው የኦሮሚያ ብሔራዊ ክልል ባንዲራን አቃጥለው በቢሮው የነበረውን ንብረት እንደ ኮምፒውተርና ፋይሎችን ወስደው ነው የሄዱት ዘርፈው።
አሁንም ባሳለፍነው ቅዳሜ በከተማዋ 02 ቀበሌ አካባቢ በነዋሪዎች ላይ ለወረወረ የነበረ የእጅ ቦምብ ጥቃቱን ለፈጽሙ በመጡ ሰዎች ላይ መፈንዳቱን ተናግረዋል። በሞያሌ በተደጋጋሚ እየደረሰ ስላለው የቦምብ ጥቃት የኢትዮጵያ ሶማሌ ልዩ ኃይልንና የኢትዮጵያ መንግስት አልሸባብ ለመዋጋት አደራጅተው የነበረውን ሶፊ አልጀማ የተባለ ቡድን ይወክሳሉ።
ቦምብ ደርፈተ ቃሙ ምሳኔናማ አፍራርቱማት ይስ ወሩምር ፈጫየት ተሙተሉ ጋቡምቲ
ቦምብ ሲወረውሩ ራሳቸው ከወገናቸው አራት ሰዎችን ገደሉ። ልምድ ያለው ሰው አይመስለኝም የወረወረው። ቦምቡ ተመልሶ ራሳቸውን የጨረሳቸው። ቦምቡ የተወረወረው ደግሞ በሞያሌ 02 አካባቢ ባለው ትልቁ መስጊድ አጠገብ ነው። እነሱ በሁለት ጎራ ነው ያሉት። አንደኛው ልዩ ፖሊስ ኃይሎች ሲሆኑ ሌላኛው ደግሞ ሱፊያ አልጀማ ነው የሚባሉት። እኚህ የኢትዮጵያ መንግስት አልሸባብን ለመዋጋት ያደረጃቸው ናቸው። ልክ እንደወታደር በጣም ከባድ መሳሪያ የታጠቁ ናቸው። አሁን እነሱ ናቸው አልሸባብን ትተው ወደ ኦሮሚያ ክልል የዞሩት። ከየት እንዳመጡ አናውቅም እንጂ ከባድ መሳሪያ የታጠቁ ናቸው።
በሞያሌ ስለደረሰው ጥቃትና ዝርፊያ የሞያሌ ወረዳ ፖሊስ አዛዥ ኮማንደር ነጋተርቢ አረጋግጠዋል።
እንደተ ዲካ ገና ማምኑ ሳሲ ያደሰኝ ሰዎች ቦምቢ ተቆሮ የፍሬ ቦምቢን ወይሰኒ ለሞተረስ ለ
ባለፈው ቅዳሜ ከአራት ሰዓት እስከ አምስት ሰዓት መሃል አንድ ቦምብ ፈንድቶ ነበር። የፈነዳው ቦምብ በሰው ላይ ጉዳት እንዳደረሰ የደረሰ መረጃ አለ። ከዚያ በፊትም ለስራ ወደ ከተማዋ የመጡ የኦሮሚያ ክልል ኃላፊዎች መኪናቸውን በድንጋይ ሰባብረውባቸዋል። አሁንም በትምህርት ቢሮና በሲቪል ሰርቪስ ቢሮ ላይ ጥቃት አድርሰዋል። የኦሮሚያ ክልልን ባንዲራ አውርደው አቃጥለዋል። ኮምፒውተርና ብዙ ዶክመንቶችን ዘርፈው ሄደዋል። ነገሩ አሁን ከአቅም በላይ የሆነ ነው። በአካባቢው ያሉት የፌዴራል ጸጥታ ኃይሎች እየጣሩ ቢሆኑም ነገሩ ከእጃቸው እያመለጠ ነው የሚመስለኝ።
ነዋሪዎች ግን የፌዴራል የጸጥታ አስከባሪዎች ተገቢ እርምጃ ቢወስዱ ነገሩ ከቁጥጥር ውጪ አይሆንም ነበር ሲሉ ቅሬታቸውን በከተማዋ ባሉ የጸጥታ ኃይሎች ላይ ያነሳሉ። ይህንን ቅሬታቸውን ለሞያሌ ወረዳ የጸጥታና ደህንነት ጉዳይ ቢሮ ኃላፊ አቶ ንጋዱ ኳሳውን አንስተን የነዋሪዎቹ ቅሬታ ተገቢ መሆኑን ነው የተናገሩት።
ረኮን ኩኒ ከንዱራን ረከነማ ገራገሩ መቀባ ኮሚኑ መታከን እንድጓጅ ወደላ ዋጅር ቡሲካ።
ይሄ ችግር ከበፊቱ በጣም የተለየ ነው። አንዱ የህዝቡ ቅሬታ ሲገነባ የነበረው የወረዳው አስተዳደር አጥር ግንባታው እንዲቋረጥ ሆኗል። የፌዴራል የጸጥታ ኃይሎችን ስናማክራቸው አጥሩን የመገንባት መብት አላችሁ ይሉናል፣ ግን ደግሞ እንዳንቀጥል ለጊዜው ታገሱ ይሉናል። ይዞታ እያስፋፋን አይደለም፣ እነሱን መሬቱ የነሱ ነው፣ ስራቸውን ይቀጥሉ ብለው ለሶማሌ ክልል ኃላፊዎች መንገር ሲገባቸው ያንን እያረጉ አይደለም። ሌላው ደግሞ ከቅርብ ጊዜ ወዲህ ቦምብ በነዋሪዎች ላይ እየተወረወረ ነው። ያም የመከላከያ ሰራዊት በቦታው ላይ እያለ ነው የሆነው። እናም የህዝቡ ቅሬታ ተገቢ ነው።
ሰላም እንድገኝ የኦሮሚያ ክልል ጥረት እያደረገ እንደሆነ አቶ ንጋቱ አክለው ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
አመሰግናለሁኝ ገልሞ ለዘገባው። ወደ ተከታዩ የመጽሔት ርዕስ እንሸጋገራለን። ሩዋንዳ ውስጥ ከሀያ ዓመታት በፊት ተካሄዶ በነበረው ጅምላ የዘር ፍጅት መሳተፉን ባመነ ሰውና ከፍጅቱ በሕይወት በተረፈ ቤተሰብ አባል ልጆች መካከል ጋብቻ ተፈጽሟል። ይህም በፍጅቱ ሳቢያ የተፈጠረውን ቂም በቀል ለማስወገድ አዲስ ምክንያት ሆኗል። ሲላስ ቢሂዚ ሌሎች የሁቱ ብሔረሰብ አባላትን ተቀላቅሎ አምስት የቱትሲ ጎረቤቶቹን የገደለው የዛሬ 24 ዓመት ነበር። ሲላስ ለ13 ዓመታት ታስሮ ከተፈታ በኋላ ግድያውን አውግዞ መጸጸቱንም ገልጾ ማህበረሰቡን ተቀላቅሏል። አሁን ነገሮች ተረጋግተው በገዳይ ወንድ ልጅና በሟች ሴት ልጅ መካከል ጋብቻ መፈጸሙ በአካባቢው ጥሩ ስሜት ማሳደሩ ተዘግቧል። ሰለሞን ክፍሌ ተጨማሪ ይዟል።
ቡጉሉ የተባለችው መንደር ከሩዋንዳዋና ከተማ ከኪጋሊ ጥቂት ኪሎ ሜትሮች ርቃ ትገኛለች። ከ24 ዓመታት በፊት ነበር ሲላስ ቢሂዚ ሌሎች የሁቱ ብሔረሰብ አባላትን ተቀላቅሎ በቱትሲ ጎረቤቶቹ ላይ ግድያ የፈጸመው። ከተገደሉት መካከል የቫለንስ ሩኪዚያ ወንድም፣ የሰውየው ባለቤትና 3 ልጆቻቸው ይገኙበታል። ሲላስ ቢሂዚ በግድያ ወንጀል የተፈረደበትና እርቅ ከወረደ በኋላ ከእስር የተፈታ ነው። ነገሩን ያስረዳል።
ምራቡን ገባብ ዘተብሪየ አንጀል ዲሞ
among those who participated was among them
ሽንግቻ ሀችሙል ጃንጎ
that resulted in being
በግድያው ከተሳተፉት ውስጥ እኔም ነበርኩበት። የቫለንስ ሩኪዚያን ቤተሰብ በመግደል ወንጀል ነው የተከሰስነው። ያኔ ህይወታቸውን ያጡ የቤተሰቡ አባላት፣ የሩኪዚያ ባለቤት፣ እህት፣ ህፃናትና ታላቅ ወንድሙ ይገኙበታል።
ሲላስ ቢሂዚ ዛሬ በሚጸጸትበት የግድያ ወንጀል ተይዞ በቁጥጥር ስር የዋለው እንደ አውሮፓውያኑ የዘመን አቆጣጠር በ1995 ዓመተ ምህረት ላይ ሲሆን በእስር ቤት 13 ዓመታት ቆይቷል። ከዛም ጉዳዩ የፍጅቱን ወንጀለኞች የፍርድ ሂደት እንዲያፋጥን ታስቦ ወደ ተቋቋመው ማህበረሰብን መሰረት ወዳደረገው ፍርድ ቤት ተዛወረ። ፍርድ ቤቱ የሰለባውን ቤተሰቦች፣ ጓደኞችና ሌሎች የያዘ ነው። በፍርድ ሂደት ወቅት ሲላስ ቢሂዚ ወንጀሉን የፈጸመ መሆኑን አምኖና ተጸጽቶ ይቅርታ እንዲደረግለት ጠይቋል። ፍርድ ቤቱም በ13 ዓመታት እስራት እንዲቀጣ በየነበት። ያኔ ሲላስ በእስር የቆየባቸው ዓመታት በመሆኑ ሊለቀቅ ቻለ። ሲላስ ቢሂዚ ከተፈታ በኋላ ወደ ባለቤቱና 7 ልጆቻቸው ተመልሶ የግብርና ሥራውን ቀጠለ። ሆኖም የገደላቸውን ሰዎች ቤተሰቦች መቀላቀሉ በእጅጉ አሳሰበው። በአንዲት ትንሽ መንደር ውስጥ የሚኖሩ ሰዎች በቅርብ ስለሚተዋወቁ ቢያሳስበው አይደንቅም። ከዚያም ምን ማድረግ እንደሚሻለው ከራሱ ጋር መክሮ ወሰነ።
After my release, I decided that confessing to a crime during trial wasn't enough.
ከእስር ከተፈታው በኋላ ወንጀሉን ለመፈጸሜ የእምነት ክህደት ቃሌን መስጠቱ ብቻ በቂ እንዳልሆነ ተረዳው። ከዚያም በፈጸምኩት ወንጀል ሳቢያ ብዙ መከራ ወዳሳለፉት ቤተሰቦች ዘንድ ሄጄ ይቅርታ እንዲያደርጉልኝ ጠየቅኳቸው። ይቅርታ እንዲያደርጉልኝ የጠየቅኩትም ነፍሴን ከድርጊቴ ነጻ ለማውጣት ነው፣ ህሊናዬን ለማጽዳት ፈልጌ።
ሲላስ ቢሂዚ ወንድሙን የገደለበት ሩኪዚያ በፍርድ ሂደቱ ወቅት ቁልፍ ምስክር ነበር። ያኔ ሩኪዚያ ያቀርብ የነበረው ክርክርም ገዳዩ ቢሂዚያ በእድሜ ልክ እስራት መቀጣት አለበት የሚል ነበር። አሁን መላ ቤተሰቡን ጭዳ ያደረገን ወንጀለኛ ይቅር ማለቱ እጅግ ከባድ ነው። ሩኪዚያ ግን ለሲላስ ቢሂዚ ምህረት አውርዶ ወደፊት ለመቀጠል ወሰነ። ምክንያቱንም ያስረዳል።
He accepted his apology as a family, but of course that wasn't easy.
በፈጸመው ወንጀል ተጸጽቶ ያቀረበውን ይቅርታ የተቀበልነው ቤተሰቡ በሙሉ ነን። ነገር ግን እንዲህ በቀላሉ የተገኘ ውጤት አይደለም። የቤተሰቡን ከፍተኛ ጥንካሬ ይጠይቃል። በመጀመሪያ ላለመቀበል አንገራግሬ ነበር። ከፈለጋችሁ ጎረቤቶቼን ጠይቋቸው፣ ያረጋግጡላችኋል። ይቅር ማለት እምችል አልመሰለኝም ነበር። ሆኖም ለእግዚአብሔር ምስጋና ይግባውና በብርታት ችዬ ይቅርታውን ተቀብያለሁ። መንግስታችንም አንድነትን እንድናጠናክር እርቅ በማውረድ በጋራ በሰላም እንድንኖር እያበረታታን ነው።
ቢሂዚ ከእስር ከተለቀቀ ከሁለት ዓመታት በኋላ እንደ አውሮፓውያን ዘመን አቆጣጠር በ2009 ዓመተ ምህረት ላይ መሆኑ ነው ትልቅ ክስተት ተፈጠረ። ያም ወንድ ልጁ ስታኒላስ ናዩሙርጌሪ በአባቱ የተገደለውን የሩኪዚያን ሴት ልጅ ሂያሲንቴን ለማግባት እቅድ እንዳለው መናገሩ ነው። አባትየው ቢሂዚ ይህን ዜና ከልጁ ከሰማ በኋላ እንዲህ ነበር ያለው።
When he told me that, it felt like he had opened an old wound.
ያን በነገረኝ ጊዜ አንድ የጠገገን ቁስል የከፈተ መስሎ ነበር የተሰማኝ። እርግጥ እኔ ለፈጸምኩት ወንጀል ይቅርታ ጠይቄያለሁ። ነገር ግን እንደገና ሩኪዚያን ቀርቤ ልጄ ልጃቸውን ለማግባት እንደፈለገ ደፍሬ መጠየቅ የምችል አልመሰለኝም።
የልጅቱ የያሽንቴ አባትም ቢሆን መጀመሪያ ላይ ፍቃድ ለመስጠት አልፈለገም ነበር። ሁለቱ ወጣቶች ግን ጥልቅ ፍቅር ውስጥ ነበሩ። ያሽንቴ ታስረዳለች።
My fiance used to tell his friends that if I don't marry that
እጮኛዬ ለጓደኞቹ ሲናገር ይቺ ልጅ ካላገባው በስተቀር ራሴን እገላለሁ ይላቸው ነበር። ይህንኑ ቃል ለኔም በተሰቦች ደጋግሞ ይናገር ነበር። አባቴም ለምን ያን እንደሚያደርግ ጠይቆታል። ያን ነበር ከውሳኔ ደረስኩት። እርሱን ከመጣ ጋብቻውን ከከለከሉኝ በተሰቦቼ መራቁን መረጥኩኝ።
ሩኪዚያ በመጨረሻም የሴት ልጅን ጋብቻ ባርኮ ፈቀደ። እርቀ ሰላም እንዲወርድ ካለው ፍላጎትና ድጋፍ ጋር በተያያዘ ጭምር መሆኑንም አስረዳ።
ድሪናም ቢ ዩዋንጋ ኢቪን ጂትኮ ሙኩዩንጋ
Hating reconciliation is adding a heavy burden on yourself.
እርቅ ማውረድን መጥላት በራስ ላይ ሌላ ሸክም ማብዛት ነው። ጭንቀት ወደ መፍጠር ያመራል። እኔ ይቅር ለማለት ድፍረቱ ባይኖር ይኖር ዛሬ ዋጋ ቢሰውን ነበር። አሁን ያለሁትን አይነት ፍጡር አልሆንም። እዚህ መንደር ውስጥ ሰካራሙኝ ይቅር ነበር። ሆኖም ያን ድፍረት አገኘው እግዚአብሔርም በሂደቱ ወቅት ረዳኝና ለዚህ በቃው።
እናም በዚህ የርቅና ሰላም ሂደት የሁለቱም ማለት የሩኪዚያና የቢሂዚ የዘር ግንኙነት በሶስት ወጣቶችና ተወዳጅ የልጅ ልጆች ደም ተገነባ።
ክቡራትና ክቡራን አድማጮች አሁን ከምሽቱ 3 ሰዓት ከ31 ደቂቃ ሆኗል። አዲስ አበባ ላይ በ19 እና በ25 ሜትር ባንድ አጭር ሞገድ ነው እየተከታተላችሁን ያላችሁት። በተጨማሪም ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና የሚል ዝግጅታችንን በየለቱ እንድታደምጡን ጋብዛለን። ፌስቡክ እና ትዊተር ላይ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ዌብሳይታችን amharic.voanews.com ነው። ፕሮዲውሰሩ ንጉሱ ታምሬ ነው። ቴክኒሻን ቮይቴክ ዞርኒያክ፣ የዌብና ማህበራዊ መገናኛ ፕሮዲውሰር አበባየሁ ገበያው ነች። እያስተናገድናችሁ ያለ ነው
እኔ ሰለሞን ክፍሌና
እኔም ሰለሞን አባተነን። አሁን ካስተያየቶቻችሁ እስቲ ጥቂቱን እናስደምጥ።
ለዚህ የአማርኛው ቋንቋ አዘጋጆች እንደምን አላችሁ? የመልካም አስተዳደር ችግር በአማራ ክልል በዋግምራ ሰቆጣ ዞን ከሰቆጣ ላሊበላ ጋሸና በጋሸና ባህር ዳር ከባህር ዳር ሰቆጣ ሀገር አቋራጭ እንደ አውቶቡስ እንዲመደብልን የሚጠይቅም ሰሚያጣን ለአመት ያክል ከሰቆጣ አለም ከተማ ያለው መንገድም ስራ ስላልጀመረ ተሰርቶ ተጠናቀቀ ከ15 አመት በላይ ሆኖታል። አገልግሎት እንዲጀምርልን እንጠይቃለን። ይሄዎች ባካችሁ የአማራ ክልል ዳሪን ሐላ ዳሪን ፈጥኖ ተላፊዎችን ችግራችን መፍትሄም ይሁን ብትጠይቁልን ይላለን። አመሰግናለሁ። ገብረስላሴ ዴታ አሁን ከሰቆጣ ኢትዮጵያ።
ይሄ ለዶክተር አብይ እንዲታሰሙልኝ ይፈልጋለሁ። ለኢትዮጵያ ጠቅላይ ሚኒስትር የኢትዮጵያ ህዝብ የሚፈልገው ሁለት ነገር ነው። አንድ አስቸኳይ ጊዜ አዋጅ ይነሳ፣ ሁለተኛ በደህንነት ያሉ ሰዎች ከስልጣናቸው ይውረዱ። ይህን ሁለቱ ከተደረገ በኋላ ሌላ ሁሉ ያሰቡት ይሆናል። ይሄ ወዲህ ወዲያ መሄዱ ጠቃሚ አይደለም። የኢትዮጵያ ህዝብ ከኋላ ነው። ስለዚህ እነዚህ ሁለቱ መሆኑ ከሆነ እጁን አሜሪካን ኤምባሲ ሰጥተው ከሀገር ይውጡ። ምንለወት ይሄ ነው። በአዳመቶኛ አመሰግናለሁ።
ስለ አስተያየቶቻችን እናመሰግናለን። ተዘዋዋሪ የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜል ለምትጠቀሙ ደግሞ አድራሻችን horn@voanews.com ነው።
ክቡራትና ክቡራን አድማጮች ዝግጅታችን እስከ 4 ሰዓት ይቀጥላል። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት እንደምትችሉ እናስታውስ። አሁን የስፖርት ዝግጅት ይቀጥላል። አዘጋጅና አቅራቢው ሰለሞን ክፍሌ ነው።
እንደምን አመሻችሁልኝ ያለ የተከበራችሁ አድማጮች። ኬንያዊው ወጣት አትሌት ሮኔክስ ኪፕሩቶ በኒውዮርኩ 10 ኪሎ ሜትር ሩጫ ውድድር ፈጣኑን ጊዜ አስመዝግቦ ድል ተቀዳጅቷል። የቢስክሌትና የእግር ኳስ ስፖርት ውድድሮች ዜናዎችም አሉን። አብራችሁን ቆዩ። ወጣቱ ኬንያዊ አትሌት ሮኔክስ ኪፕሩቶ ትላንት እሁድ በዩናይትድ ስቴትስ ምድር የምን ጊዜውንም ፈጣን ጊዜ በ10 ኪሎ ሜትር ያስመዘገበው ኒውዮርክ ከተማ በሚገኘው ሴንትራል ፓርክ ውስጥ ነው። ለኩላሊት ጤንነት ግንዛቤ ማስጨበጫ በተዘጋጀው በዚህ ውድድር የ18 ዓመቱ ወጣት አትሌት ከቀድሞው ሬኮርድ ላይ 3 ሴኮንዶች አንስቶለት በ27 ደቂቃ ከ08 ሴኮንድ አጠቃሏል። ሌላው ኬንያዊ ሳሚ ኪፕኬተር እንደ አውሮፓውያን ዘመን አቆጣጠር በ2002 ዓመተ ምህረት ኒው ኦርሊንስ ላይ ነበር ፈጣኑን ጊዜ ያስመዘገበው። ኪፕሩቶ ትላንት ሌላውን የአገሩን ልጅ ማቱ ኪኔሊን በሁለተኝነት አስከትሎ ሲገባ የ11 ሴኮንዶች ልዩነት ሰርቷል። ተሾመ መኮንን ከኢትዮጵያ በ28:10 ሦስተኛ ወጥቷል። በሴቶቹ ብዙ ዲሪባ ርቀቱን በ32 ደቂቃ ከ04 ሴኮንድ ሸፍና በአንደኝነት አጠናቃለች። አሰለፈች መርጊያ እርሷም ከኢትዮጵያ ናት ሁለተኛ፣ ሞኒካ ጊጌ ከኬንያ ሦስተኛ ሆናለች። የሩጫው ስፖርት ዜና ባጭሩ ይኸው ነው። ለሀገር ውስጥና ለውጭ እግር ኳስ ስፖርት ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ላሸጋግራችሁ። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። ባለፈው ሰኞ በኢትዮጵያ ፕሪምየር ሊግ ከተደረጉ ጨዋታዎች መካከል ከአዲስ አበባ በቅርብ ርቀት ሰበታ ከተማ ላይ ወልዳያ ከተማና ሲዳማ ቡና እየተጫወቱ ሳለ የቡድን ደጋፊዎች የቀሰቀሱት ረብሻ የጸጥታ አስከባሪ ፖሊስ ጣልቃ ገብቶ ሊበርድ መቻሉን ስማቸው እንዲገለጽ ያልፈለጉ የዓይን እማኞች ገልጸዋል። ጨዋታው ወደ ማጠናቀቂያው የቡድን ደጋፊዎች ድንገት ጎራ ለይተው መደባደባቸውን ተከትሎ ከየአቅጣጫው ወደ ሜዳና ወደ ተመልካች ድንጋይ መወርወሩን ጨዋታውን የተከታተሉት እግር ኳስ አፍቃሪዎች ለቪኦኤ ተናግረዋል። ፖሊሶች ጣልቃ ገብተው አስለቃሽ ጋዝ በመተኮስ በስቴዲየሙና በዙሪያው የተስፋፋውን ረብሻ ባያረጋጉት ከፍተኛ የሰውና የንብረት ጉዳት ሊያስከትል ይችል ነበር ብለዋል። ሁኔታው ከተረጋጋ በኋላም ለ13 ደቂቃ ተቋርጦ የነበረው ጨዋታ ቀጥሎ ሊጠናቀቅ በቅቷል። ለብጥብጡ መነሻ ምክንያት የሆነው ከጨዋታው ውጪ የሆነ ተጫዋች ያገባው ጎል ለምን ተሻረ በሚል እንደሆነም አክለው ገልጸዋል። ይህ በዚህ እንዳለ ቀደም ሲል በወልዲያ ከተማ ላይ የተጣለው ተደራራቢ የቅጣት ውሳኔ በይግባኝ ተሻሽሎለታል። 250 ሺህ ብር ክለቡ እንዲከፍል የተወሰነው 100 ሺህ ብር ተቀንሶለት 150 ሺህ ብር እንዲከፍልና እንዲሁም ለአንድ ዓመት ከሜዳው ውጪ 500 ኪሎ ሜትር ርቆ እንዲጫወት የተወሰነበትም ወደ 3 ጨዋታ ወርዶ የሜዳ ቅጣቱ ተነስቶለታል። የአዲስ አበባ ብስክሌት ፌዴሬሽን ትናንት በ3 ርቀቶች የክለቦች ውድድር አካሂዷል። በ31.2 ኪሎ ሜትር የዳገትና ቁልቁለት ፉክክር የብርሃንና ሰላም ማተሚያ ቤቱ ተወዳዳሪ ኃይሌ አወል በአንደኝነት ፈጽሟል። እስጢፋኖስ ከበደም ከኢትዮጵያ ኤሌክትሪክ፣ ቢኒያም ሰላሙ ከብርሃንና ሰላም ሁለተኛና ሶስተኛ ሆነው ጨርሰዋል። በወጣቶች 16.8 ኪሎ ሜትር አዲስ መኮንን፣ ኃይለ ኢየሱስ ኬኒና አሸናፊ ረታ ሶስቱም ከኢትዮጵያ ስፖርት አካዳሚ ተከታትለው ከአንድ እስከ 3 ወጥተዋል። በወጣት ሴቶች ተመሳሳይ ውድድርም ከአንደኛ እስከ 3ኛ ሆነው ያሸነፉት ከኢትዮጵያ ስፖርት አካዳሚ የተገኙ ናቸው። የአዲስ አበባ ብስክሌት ፌዴሬሽን ፕሬዝዳንት አቶ ረዘነ በየነ ውድድሩ የሜዳይም በዓል ተከትሎ ነገም በመሃል አዲስ አበባ እንደሚካሄድ ገልጸውልኛል። ወደ እግር ኳስ ዜና سنሸጋገር የኢትዮጵያ ፕሪሚየር ሊግ 22ኛ ሳምንት ጨዋታዎች በአዲስ አበባና በክልል ከተሞች በሳምንቱ መጨረሻ ተካሂደዋል። ከሁለት ሳምንት በፊት የግብጹን ሃያል ክለብ ዛማሌክን በደርሶ መልስ አሸንፎ ከቀጣይ ማጣሪያ ውጪ ያደረገው ወላይታ ዲቻ ወደ መቀሌ ተጉዞ በባለሜዳው በመቀሌ ከተማ 2-0 ተሸንፏል። በመጀመሪያው ዙር ፕሪሚየር ሊጉን ሲመራ የነበረው ደደቢት ከሁለተኛ ዙር በኋላ በተደጋጋሚ ሽንፈት ያቋም መንሸራተት ገጥሞታል። ደደቢት በ22ኛው ሳምንትም በሲዳማ ቡና 1-0 ሲሸነፍ ወንድሜነህ አይናለም ለሲዳማ ቡና ጎሉን አስቆጥሯል። እዚህ በአዲስ አበባ ስቴዲየም ከትናንት በስቲያ ቅዳሜ ኢትዮ ኤሌክትሪክ ወልዲያ ከተማን 1-0 በመርታት ከወራጅ ቀጠና 16ኛ ደረጃ ተላቆ 12ኛ ሆኗል። ምክትል አሰልጣኙ ቦጋለ ዘውዴም ባጭሩ የሚከተለውን ብለዋል።
ወራጅ ቀጠና አካባቢ ስለነበረን በከፍተኛ መስዋዕትነት ከፍለው ወራጅ ቀጠና የሚያስወጣንን መንደር አስመስግበናል ማለት ነው።
የወልዲያ ከተማ አሰልጣኝ ሃይማኖት ግርማ በበኩሉ ተጫዋቾች በተለያየ ምክንያት በመልቀቃቸው ለቡድኑ መሸነፍ ምክንያት እንደሆነ ብሶቱን እንዲህ አሰምቷል።
በተሻለ ወደ ጎል ለመድረስ ሞክረን ነበር፣ ሆኖም ያገኘናቸው ኳሶች ለመጠቀም አልቻልንም። ያው ቲማችን በአብዛኛው ካወቃቀሩ ጀምሮ ከቅጣት ጋር ተያይዞ የስኳድ ጥበት በርካታ ተጫዋቾች በጉዳት ያሉበት በመሆኑ ባሉን ተጫዋቾች እየተጋገን ነው እና እየተጫወትን ያለ ነው። ምናልባትም ብዙ ከባድ ልም ሊያደርግብን ይችላል።
የሳምንቱ ተጠባቂ ጨዋታ ኢትዮጵያ ቡና እና ጅማ አባጅፋር የተጠበቀውን ያህል ሳይሆን ቀርቷል። ውጤቱም ባዶ ለባዶ ያለ ግብ ተጠናቋል። ሌሎች ጨዋታዎችም ተካሂደዋል። በዚህ ዓመት ፕሪሚየር ሊጉን የተቀላቀሉት ጅማ አባጅፋርና መቀሌ ከተማ በ39ና በ35 ነጥብ ፕሪሚየር ሊጉን አንደኛና ሁለተኛ ሆነው እየመሩ ሲሆን ደደቢት በ33 ነጥብ ሶስተኛ፣ የዛሬውን ውጤት ሳይጨምር ቅዱስ ጊዮርጊስ በ32 ነጥብ አራተኛ ነው። ኮከብ ግብ አግቢነቱን የጅማ አባጅፋሩ ናይጄሪያዊ ፕሮፌሽናል ኦኪሲ አፉላቢ በ14 ጎል ይመራል። ቅዱስ ጊዮርጊስ ከአርባ ምንጭ መከላከያ ከወልዋሎ አዲግራት ዩኒቨርሲቲ ዛሬ ማምሻውን ይጫወታሉ። ይኸው ነው በእኔ በኩል ያለው። ሰለሞን አመሰግናለሁ።
አመሰግናለሁ ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። በመጨረሻም ወደ አውሮፓ ስናመራ በአውሮፓ የጣሊያኑን ሴሪአ ሳይጨምር የእንግሊዝ ፕሪምየር ሊግ፣ የስፔን ላሊጋና የጀርመኑ ቡንደስሊጋ ሻምፒዮናዎች መታወቃቸውን እናገኛለን። በስፔን ላሊጋ ትላንት ባርሴሎና ዲፖርቲቮ ማካሮኛን 4-2 በረታበት ጨዋታ ነጥቡን 88 አድርሶ ላሊጋውን የሦስት ጨዋታ መርሃ ግብር እየቀረው ሻምፒዮንነቱን አረጋግጧል። ታምረኛው ሊዮኔል ሜሲ ሦስቱን ሲያገባ አንዱን ኩቲኖ አስቆጥሯል። አትሌቲኮ ማድሪድ እና ሪያል ማድሪድም ተጋጣሚዎቻቸውን 1-2ና 2-1 በመርታት የሁለተኛነት ደረጃቸውን አስጠብቀው ቀጥለዋል። ሊዮኔል ሜሲ በ32 ነጥብ ኮከብ ግብ አግቢነቱን አጠናክሮ ሲቀጥል፣ ክሪስቲያኖ ሮናልዶ እና ሹዋሬዝ በ24ና በ23 ጎሎች በርቀት በሁለተኛና ሦስተኛነት ይከተላሉ። በእንግሊዝ ፕሪምየር ሊግ ማንቸስተር ሲቲ ሻምፒዮንነቱን ባለፈው ሳምንት ሲያረጋግጥ የሚጫወተው መርሃ ግብሩን ለማሟላት ብቻ ነው። ግብፃዊ ፕሮፌሽናል መሐመድ ሳላ ከሊቨርፑል በ31 ጎሎች ኮከብ ግባግቢነቱን አጠናክሯል። በጀርመን ቡንደስሊጋ ደግሞ ባየርን ሚውኒክ ተከታዮቹን ከመቼውም ጊዜ ይበልጥ በልጦ ሻምፒዮንነቱን ካረጋገጠ ሳምንት አልፏል። ካለን ጊዜ አንጻር በዚሁ አጠቃለን እንሰናበታለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰላም፣ ደህና ቆዩ።
አመሰግናለሁ ሰሎሞንና ገዛኸኝ ለስፖርት ዘገባዎች። ተከታዩ ቅንብር አፍሪካ ነክ ርዕሶች ነው። አድዋ ከተማ ላይ ሊገነባ ስለታቀደው አድዋ ፓን አፍሪካን ዩኒቨርሲቲ ጉዳይ ለመነጋገር ባለፈው ሳምንት ሰኞና ማክሰኞ የተካሄደ ዓለም አቀፍ ጉባኤ ሲጀመር ሰኞ ዘግበን ነበር። ስለ ጉባኤው ሂደትና ውጤት እንዲነግሩን የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሐዬ ዶክተር አየለ በከሬን ጋብዛለች። ዶክተር አየለ በመቀሌ ዩኒቨርሲቲ የቅርስ ጥበቃ ክፍል ተባባሪ ፕሮፌሰር ሲሆኑ ከታሰበው የአድዋ ፓን አፍሪካን ዩኒቨርሲቲ ግንባታ አንቀሳቃሽ ኮሚቴ ዋና አባላት አንዱ ናቸው። የዩኒቨርሲቲው ግንባታ ሲጠናቀቅ የድህረ ምረቃ መርሃ ግብር የሚጀምር ሲሆን ከሚገቡት 70% ከሌሎች የአፍሪካ ሀገሮች የሚሄዱ መሆናቸውና ከኢትዮጵያ ደግሞ 30% የሚሆነውን እንደሚሸፍኑ ዶክተር አየለ ገልጸዋል። ወደ ዝግጅቱ።
አድዋ ፓን አፍሪካን ዩኒቨርሲቲ ስለመመስረት ጉዳይ ባለፈው ሰኞና ማክሰኞ የተካሄደው ዓለም አቀፍ ጉባኤ በተሳካ ሁኔታ መጠናቀቁን ከዩኒቨርሲቲው ምስረታ ዋና አንቀሳቃሾች አንዱ ዶክተር አየለ በከሬ ገልጸዋል።
ጉባኤው እጅግ በጣም በተሳካ ሁኔታ ተጠናቋል። አንደኛ ከመላው ኢትዮጵያ፣ ሁለተኛ ከመላው ዓለም ማለት ይቻላል መጥተዋል። ዶሚኒካ እንግዲህ ከአረቢያን ደሴት ላይ ያለች ሀገር ናት፣ ትንሽ ደሴት። ከዛ የመጣ ኢትዮጵያም አፍሪካም ለመጀመሪያ ጊዜ የረገጠ ሰው ነበረ። ከፖርቶሪኮ የመጡ አሉ፣ ከአሜሪካ ከተለያዩ ስቴቶች የመጡ ነበሩ፣ ከአውሮፓም የመጡ ነበሩ፣ በተለይ ከፈረንሳይ፣ ከአፍሪካም እንዲሁ።
ከኢትዮጵያ በጉባኤው የተገኙት የመንግስት ተወካዮች፣ የሃይማኖት መሪዎችና ምሁራን መሆናቸውን ዶክተር አየለ በከሬ ገልጸው በተለይም ደስ የሚለው የኢትዮጵያውያን ዳያስፖራዎች መገኘት ነው ብለዋል።
በተለይ ደስ የሚለው ምንድን ነው? ኢትዮጵያውያን ዲያስፖራ ስኮላርስ ከአሜሪካ፣ ከሳውዝ አፍሪካ፣ ከዚምባብዌ፣ ከተለያዩ ቦታዎች መጥተው ነበር። ባጭር ዝግጅት ብዙ ህዝብ ተገኘልን። እናንተ እንደምትሉት አንኳር አንኳር የሆኑ ለዩኒቨርሲቲው መከፈት የሚያስፈልጉትን ውይይቶች፣ ጉዳዮች በደንብ በስርዓት አካሄደናል። የመጀመሪያው ሰኞ ዕለት ስብሰባ ስናደርግ የተጀመረው በትግራይ ክልል ምክትል መስተዳደር በዶክተር ደብረጽዮን ገብረ ሚካኤል ንግግር ነው። እሳቸውም ለዚህ ዩኒቨርሲቲ መከፈት ሁሉን የሚያስፈልገውን ነገር እናደርጋለን ብለው ነው የተናገሩት።
የቀድሞው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝም በጉባኤው ንግግር አድርገዋል።
ከዛ ቀጥሎ የተናገሩት የቀድሞው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ነበሩ። እሳቸውም በጣም ረጅም ጥልቅና የሚያስደንቅ ንግግር ነው ያደረጉት። ስለ ፓን አፍሪካኒዝም፣ የአድዋ ጦርነት ድል እንዴት እንደመጣ፣ ኢትዮጵያኖች የበለጠ ተደራጅተው የበለጠ ታጥቀው በአንድነት ሆነው ያንን ድል ማግኘታቸው እና ያ ድል ደግሞ መገኘቱ ነጻነታችንን ማስጠበቅ ብቻ ሳይሆን እንደ አርአያ ሆኖ ጸረ ቅኝ አገዛዝ ንቅናቄዎች ተስፋ ሰጥቶ ሌሎቹን እንዲታገሉ ያደረገ መሆኑን በዘረኝነትም ላይ ድል የተጎናጸፈ ስለሆነ ንግግሩ በጣም ደስ የሚል ነበረ።
የአፍሪካ ሕብረት ምክትል ኮሚሽነር ደግሞ እያንዳንዷ የአፍሪካ ሀገር በአድዋ ፓን አፍሪካን ዩኒቨርሲቲ ባለድርሻ መሆን አለባት የሚል ሀሳብ ማቅረባቸውን ዶክተር አየለ ጠቁመዋል።
የአፍሪካ ሕብረት ምክትል ኮሚሽነር ቶማስ ኩዌሲ ኳርቴ አንደኛ የአፍሪካ ህብረት በጣም ይደግፋል ይተባበራልም አሉና፣ ከዛ እያንዳንዱ የአፍሪካ ሀገር በዚህ በፓን አፍሪካን ዩኒቨርሲቲ መወከል አለበት፣ እያንዳንዱ ሀገር ባለቤትነት መኖር አለበት የሚል ሀሳብ ነው ያቀረቡት። ስለ አፍሪካ ታሪክ በጣም ዝርዝር የሆነ ንግግር ነበር ያደረጉት እና እሳቸው የሚሉት ምንድን ነው፣ ለምሳሌ አሁን ይሄ ዩኒቨርሲቲ የሚቋቋመው 150 ሄክታር መሬት ላይ ነው እና የእሳቸው ሀሳብ ምንድን ነው? እያንዳንዱ የአፍሪካ ሀገር እዛ ዩኒቨርሲቲው ላይ የራሱ ናይጄሪያ ቤት፣ የሩዋንዳ ቤት፣ የጋና ቤት እየተባለ ይሰራ። ልዩ አማካሪ ሆኖ ከእያንዳንዱ አፍሪካ ሀገር ይመረጥና ይህንን ዩኒቨርሲቲ ይቆጣጠር የሚል የተለየ ሀሳብ አቅርበዋል እና አፍሪካ ህብረት ይረዳል ብለዋል እና አፍሪካ ህብረት ይህንን በቅርብ ይከታተላል አብሮ ይሰራል ብለዋል።
ዶክተር አየለ አያይዘውም የአፍሪካ ህብረት ምናልባት የአድዋ ፓን አፍሪካን ዩኒቨርሲቲ የበላይ ጠባቂ ሊሆን እንደሚችል ሲገልጹ በውይይቱ ወቅት እንዲህ አይነት ሀሳብ ተንጸባርቆ እንደነበር ጠቁመዋል። የዩኔስኮ የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ምክትል ዋና ስራ አስኪያጅ አቶ ጌታቸው እንግዳም በተለይም የትምህርት አወቃቀሩን በሚመለከት ስትራቴጂውን አስመልክቶ ዩኔስኮ ይህንን ዩኒቨርሲቲ እንደሚረዳ መግለጻቸውን ዶክተር አየለ ጠቁመዋል።
የዩኔስኮ ምክትል ዳይሬክተር ጀነራል የሆኑ አቶ ጌታቸው እንግዳ የሚባሉት በተለይ ካሪኩለሙን በሚመለከት የትምህርት አወቃቀሩን በሚመለከት ስትራቴጂውን በሚመለከት ዩኔስኮ ይህንን ዩኒቨርሲቲ እንደሚረዳ ንግግር አድርገው ነበረ።
ከዚያ በኋላ አድዋ ፓን አፍሪካን ዩኒቨርሲቲ እንዲቋቋም የሚያስተባብረው ኮሚቴ ሊቀመንበር አቶ ቢተው በላይ፣ ከዚያም ራሳቸው ዶክተር አየለ በከሬ ስለ ንድፈ ሀሳቡ፣ ስለ ዓላማው፣ ስለ ርዕዩና ስለ ተልእኮው ንግግር ማድረጋቸውን አውስተዋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክም ንግግር ማድረጋቸውን ዶክተር አየለ ገልጸዋል።
የኢትዮጵያ ኦርቶዶክስ ፓትርያርክም ተገኝተው ንግግር አድርገዋል። በጦርነቱ ጊዜ ምን ያህል የሃይማኖት ሰዎች የተጫወቱት ሚና፣ የኢትዮጵያ ቤተክርስቲያን የተጫወተችው ሚና ጠቅሰው ነበረ።
አድዋ ውስጥ ጉባኤው የተካሄደው ዶንቦስኮ በሚባለው የካቶሊክ ቴክኒካል ኮሌጅ ሲሆን በአድዋ ጦርነት ጊዜ ይመራ የነበረበት ቦታ አካባቢ መሆኑንም ጠቁመዋል። ስለ ስርዓተ ትምህርት፣ ስለ መረጃዎች መሰባሰብና ስለ ሌሎች ነጥቦችም እንደተነጋገሩ ዶክተር አየለ ገልጸዋል።
አንደኛ ስለ ትምህርት ስርዓተ ትምህርት፣ ሁለተኛ ስለ መረጃዎች ማሰባሰብ፣ ሶስተኛ ስለ ስነ ህንፃ፣ አራተኛ ለዩኒቨርሲቲው የሚያስፈልጉትን ቁሳቁሶች ማሰባሰብ ገንዘብንም ጨምሮ እንግዲህ ፈንድሬዚንግ የሚባል ነው ወይም ደግሞ ሪሶርስ ሞቢላይዚንግ ይባላል እና በዛ ተከፋፍለን ለሁለት ሰዓት ነው ሰፊ ውይይት የተካሄደው።
አድዋ ፓን አፍሪካን ዩኒቨርሲቲ ትምህርት የሚጀምረው በሶስት የትምህርት አይነቶች ነው፤ በማህበራዊ ሳይንስ፣ የሰብአዊ ትምህርትና ስለ መረጃ ቴክኖሎጂ መረጃ ሳይንስ ሲሆን ይህን ስራ ለማከናወን የሚያስፈልገው ገንዘብ በ10 ቢሊዮን ዶላር እንደተገመተ ዶክተር አየለ ጠቁመዋል። 10 ቢሊዮን ብሩ እንዴት ሊገኝ ይችላል የሚሉ ብዙ ሐሳቦች መቅረባቸውንም ተቆሟል።
10 ቢሊዮን ብሩን እንዴት ልናገኝ እንችላለን የሚል ውይይት ተደርጎ ብዙ ሐሳቦች መጥተዋል። ለምሳሌ ያህል ለመጥቀስ አንደኛ ቅድም እንደጠቀስኩት እያንዳንዱ የአፍሪካ አገር የራሱን ህንፃ ይስራ እዛ ቦታ ላይ ወይም ደግሞ የተወሰነ ፐርሰንቴጅ ለዚህ ለዩኒቨርሲቲ ውስጥ የሚናለ ኢትዮጵያን ኤርላይንስ ከቲኬት ላይ 1% 2% ለዚህ ለዩኒቨርሲቲው ስራ የሚሆን ያውል የሚላለን። የኢትዮጵያ ኤርላይንስ ብቻ ሳይሆን የአፍሪካ ኤርላይንስ በአጠቃላይ ለሱን ያርጎ የሚሉ አሉ። ሌላው ምንድነው ገንዘብ የሚሰጡ ሰዎች ከዚህ ከሚሰጡበት የሚጠቀሙበትን ሁኔታ ማመቻቸት ያስፈልጋል የሚል ሐሳብ መጥቶ ነበር። እንደዛ ከሆነ ለዩኒቨርሲቲው እርዳታ ለመስጠት ወደ ኋላ አይሉም የሚል ሐሳብ አለ። አንዱ ያመጣው ምንድነው በተለይ በኢንተርኔት ላይ ሰዎች አንድ ካ ሲገዙ ከዛት የተወሰነው ፍራክሽን ለዚህ ዩኒቨርሲቲ ብቻ። በጣም የተለያዩ ሐሳቦች መጥተው ነበር።
የሚሊተሪ ሳይንስ ትምህርት እንዲጨመርበት የሚል ሐሳብ ቀርቦም ተቀባይነት ሳያገኝ እንደማይቀር ዶክተር አየለ በከሬ ተቆመዋል። የሚቋቋመው ዩኒቨርሲቲ ከአድዋ ህዝብና ከአድዋ ከተማ ጋር መዋሃድ አለበት የሚል ሐሳብም ተቀባይነት እንዳገኘ ዶክተር አየለ ገልጸዋል።
አመሰግናለሁ አዳነች። ተከታዩ ጤና ነው።
ኢትዮጵያ በመጪዎቹ 12 ዓመታት ውስጥ ከወባ ነጻ እንድትሆን የተያዘን እቅድ ለማሳካት እየሰራ መሆኑን የኢትዮጵያ ጤና ጥበቃ ሚኒስቴር አስታውቋል። ወባን ለማሸነፍ ዝግጁ በሚል መሪ ቃል ባለፈው ሳምንት ሚያዝያ 17 ታስቦ የዋለውን ዓለም አቀፍ ጸረ ወባ ዘመቻን ቀን አስመልክቶ በጤና ጥበቃ ሚኒስቴር የወባ መቆጣጠርና ማጥፋት ሀገር አቀፍ መርሃ ግብር አስተባባሪ ወይዘሮ ሕይወት ሰሎሞን ለቪኦኤ በሰጡት ቃል ኢትዮጵያ በወባ ምክንያት የሚደርሰውን የሞት መጠን በተለይ ባለፉት 6 ዓመታት ውስጥ በ84% መቀነስ መቻሏን ገልጸዋል። ወይዘሮ ሕይወት ይቀጥላሉ።
ከመሪ ቃሉ ስንጀምር ራሱ ወባን ለማሸነፍ ሬዲ ቱ ቢት ማሌሪያ በሮልባክ ማሌሪያ የተሰጠው የዚህ ዓመት ቴም ነው። ወደ እኛ ጋር ደግሞ ስንወስድ ወባን ለማጥፋት ዝግጁ ነን እናንተስ የሚል ወደ እኛ ጋር የወሰድነው መሪ ቃል ነው። ይህን እንግዲህ ስንል ወባን ለማጥፋት ሀገራችን ከዚህ ቀደም ብዙ ስራዎችን እየተሰራ ነበር። የጤና ጥበቃ ሚኒስቴር ከአጋር ድርጅቶች እንዲሁም ከሌሎች ጋር በመቀናጀት ብዙ ስራዎችን በወባ ላይ በመከላከል በመቆጣጠር አሁን ደግሞ ብሎም ወባን ማጥፋት የሚል ስትራቴጂ በመንደፍ ከባለፈው ዓመት ጀምሮ ወደ ስራ ተገብቷል። እንግዲህ ባለፉት ዓመታት በስፋት በተሰሩ ስራዎች በወባ ላይ ብዙ ድሎችን ለማግኘት ችለናል። ይህም ሲባል እንግዲህ በወባ ሳቢያ የሚደርሰውን ህመምና ሞት ከመቀነስ አንጻር እንዲሁም ደግሞ በእኛ ሀገር የወባ በሽታ ብዙውን ጊዜ በወረሽኝ መልክ እየተከሰተ ብዙ ሰዎችን በአጭር ጊዜ ለህመምና ለሞት ይዳርግ ነበር። ይህ አይነት ሁኔታ ሁሉ የተቀየረበት ጊዜ ደርሷል። በተለይም ደግሞ ወደ ኋላ ስንሄድ ከባለፉት 14 ዓመታት ወዲህ ምንም አይነት ሀገር አቀፍ የወባ ወረርሽኝ አለመከሰቱ በወባ ሳቢያ አሁን ወደ ኋላ 6 ዓመታት እንኳን ሂደን ስናይ 50% ወባን ታማሚዎች ቁጥር መቀነስ ችለናል። እንዲሁም ደግሞ በበሽታው ሳቢያ የሚደርሰውን ሞት በ84% ለማውረድ ተችሏል። እንግዲህ ከዚህም ጋር በተያያዘ የጤና ጥበቃ ሚኒስቴር በየዓመቱ የህብረተሰብ ችግር የሆኑ በሽታዎችን በተለይም ደግሞ በዋነኝነት ለከፍተኛ ቁጥር ያለው ህሙማንና ሞትን የሚያደርሱትን በመለየት 10 ዋና ዋና ገዳዮችና ለህመም የሚዳርጉ በሽታዎች በማለት ዝርዝር ያወጣል። እንግዲህ የወባ በሽታ ለባለፉት 3 ዓመታት እንደዚህ ከእነዚህ ዝርዝር ውስጥ እየወጣ ነው። ይህ ሲባል ግን አሁንም ቢሆን እድሜያቸው ከ5 ዓመት በታች የሆኑ ህጻናት ላይ ስቲል ከቶፕቴን የሚባለው ዝርዝር ውስጥ አለ። የ8ኛ ደረጃን ይዟል። ሆኖም ግን ቀደም ባሉት ጊዜያት በከፍተኛ ሁኔታ የመጀመሪያዎች ተርታ ላይ የሚቀመጥ በሽታ ነው። አሁን ብዙ መሻሻሎች በተለይ ደግሞ ያው ከነዚህ ውጤቶችን በመነሳሳት ወባን ሙሉ ለሙሉ ከሀገራችን ኢትዮጵያ ለማጥፋት ታቅዶ እየተሰራ ነው እና በየደረጃው የሚሰራ ስራ ነው። በመጀመሪያ ዙር እንግዲህ ወደ 239 ወረዳዎችን ተለይተው ወደ ስራ ተገብተዋል። ዞሮ ዞሮ ይህንን እንቅስቃሴ ይህንን ጉዞ እስከ መጨረሻው በማስቀጠል ከሀገራችን በፈረንጆቹ በ2030 ሙሉ ለሙሉ ወባን ለማጥፋት ተዘጋጅተን እየሰራን ነው እና
የዘንድሮም ያለ ወባ ቀን መሪ ቃል በትክክል ለኛ ሀገር የሚሰራና የተጀመረውን እንቅስቃሴ ይበልጥ አጠናክረን እንድንቀጥል የተጀመረውን ኮሚትመንትን የማጠናከሪያ መሪ ቃል።
በመጪዎቹ 12 ዓመታት ውስጥ እንግዲህ ወባን ለማጥፋት በእቅድ ከተያዙ 35 ሀገሮች አንዷ ኢትዮጵያ ነች ማለት ነው። አስር ዋና ዋና ገዳዮች ዝርዝር ውስጥ የለም ማለት ነው አሁን በአዋቂ ደረጃ ወባ?
አዎ፣ በሁሉም እድሜ ውስጥ ያሉትን ስናይ፣ ከ5 ዓመት በላይ ያሉትን ስናይ የወባ በሽታ ከአስሮቹ ዝርዝር ውስጥ ወጥቷል።
ለማነጻጸር ያህል እንዲረዳን፣ ወባ መቼም አንደኛ ከሚባሉት ገዳዮች አንዱ ነበረ ባለፈው ዓመታት ውስጥ እና አንደኛው አሁን ማን ነው?
እንግዲህ በተለይ እነዚህ ከሳምባ ጋር ተያይዞ አፐር ሬስፓሬተሪ ኢንፌክሽኖች አሉ። ሌላው አኪት ፌብራይል ኢልነስ፣ ኒሞኒያን፣ እንዲሁም ተቅማጥን የመሳሰሉትን ማንሳት እንችላለን። እነዚህ የመጀመሪያውን ተርታ የያዙ ገዳይ በሽታዎች ናቸው።
በሁሉም የእድሜ ክልል ማለት ነው።
ከአምስት ዓመት በታች የሆኑትን እድሜያቸው በምናይበት ጊዜ ዲያሪያ፣ ኒሞኒያ፣ አሁንም ይሄ አፍተር ሪስፓራተሪ ኢንፌክሽን፣
ያው እነዚህ ተቅማጥ፣ የሳምባ ምች፣ እንደዚህ የሚባሉ የህጻናት በሽታዎች ማለት ናቸው።
እነሱ ናቸው አሁንም በዋነኝነት የጠቀሱት። ወባንት ላይ ስምንተኛ ደረጃ ላይ ነው ያለው።
እስቲ አሁን ያለውን የመያዝና የሞት መጠን ያሳዩኝ እና የትኞቹ አካባቢዎችስ ናቸው ይበልጥ አሁንም ለወባ ተጋላጭ ሆነው ያሉት?
ሀገራችን የቆዳ ስፋት እንደምናይበት ጊዜ 75% የሚሆነው ለወባ ስርጭት ምቹ ነው። የወባ በሽታ ደግሞ ከአየር ሁኔታ ጋር፣ ከመልክዓ ምድር አቀማመጥ፣ የሙቀት ሁኔታ የመሳሰሉት በጣም ለበሽታው ስርጭት እንደ ዋና መንስኤዎች ስለሚሆኑ ወይም ፋክተሮች ስለሚሆኑ እነዚህ ነገሮች ባሉበት ቦታ ለበሽታው በተለይ ደግሞ የወባ ምክንያቱም በሽታው ከሰው ወደ ሰው የሚተላለፈው ወባ አስተላላፊ በሆነች ትንኝ አማካኝነት ነው። እዚህ ትንኝ ምቹ የሆኑ አካባቢዎች ወባማ አካባቢዎች ናቸው። ይህም ሲባል 75% የሚሆነው የሀገራችን መልክዓ ምድር ለትንኛው ስርጭት ምቹ ሁኔታን ስለሚፈጥር፣ እዚህም አካባቢ ላይ እንግዲህ ወደ 60% የሚሆነው የህብረተሰባችን ክፍል ይኖራል። ስለዚህ ለወባ ተጋላጭ ነው ብለን እንፈርጀዋለን።
ይሄ ወይና ደጋና ቆላ የሚባሉ አካባቢዎች ማለት ነው።
አዎ፣ ከፍታቸው ከ2000 ሜትር በታች ሆኑ። አንዳንድ ደግሞ ወይና ደጋ ሆኖ ለኢፒደሚክ በቀላሉ የሚጋለጡ ቦታዎች አሉና እነዚህ እንግዲህ ያው ዞሮ ዞሮ ለወባ ስርጭት ሲሆን በጂኦግራፊ አቀማመጥ በምናይበት ጊዜ አሁን ባለው ሁኔታ የወባ ስርጭት በከፍተኛ ሁኔታ በመላው ሀገሪቱ የቀነሰ ነው። ነገር ግን አሁንም ቢሆን በምዕራባዊ ሀገራችን ክፍል ከሌሎቹ አካባቢዎች በበለጠ ከፍተኛ የወባ ጫና እንዳለበት ይታያል። ይህም እንግዲህ ያው መልክዓ ምድሩ እንዳለ ሆኖ ከፍተኛ የሆነ የሰዎች እንቅስቃሴን የልማት ስራን በሚካሄድበት አካባቢ ቁጥሩ ቀላል የማይባል የህብረተሰባችን ክፍል ወባማ ካልሆኑ አካባቢዎች በመነሳት ወደ ቆላማ አካባቢዎች ይንቀሳቀሳል። ከዛም ጋር ተያይዞ በተወሰነ ደረጃ በርከት ያለ የወባ ታማሚዎች ቁጥር በአንጻራዊነት እነዚህ አካባቢዎች ላይ ይመጠጠል።
አሁን በአመት ኢትዮጵያ ውስጥ ያለው የመያዝ መጠንና የሞት መጠን ምን ያህል ነው?
የባለፈውን አመት ሙሉ ሪፖርት በምናይበት ጊዜ በአመቱ 1,700,000 ሰዎች በወባ በሽታ የተያዙ ሲሆን ከእነዚህም ውስጥ እንግዲህ ወደ 356 የሚሆነው በበሽታው ሳቢያ ሞቷል። እንግዲህ ቀደም ባሉት በወባ ሳቢያ የሚደርሰው ሞት በሺዎች የሚቆጠር ነበር። አሁን በመቶዎች እንግዲህ ከ500 በታች እየወረደበት ይፋለ ጥሩ የሆነ ውጤት እየታየ ነው። ምናልባት ከዚህም ጋር በተያያዘ የዓለም ጤና ድርጅት በተመሳሳይ የአመቱ ሀገራትን በወባ በኩል ያለውን ደረጃ የሚያይበት የሚፈትሽበት ሪፖርት አለ። ምናልባት የቅርብ አመቱ ሪፖርት ወርልድ ማሌሪያ 2017 ሪፖርት ነው። የ 2016 ሙሉ አመት መረጃ በመያዝ ነው ይሄ ሪፖርት የተዘጋጀው እና በአብዛኛው ሀገራት ላይ የወባ መጠን መጨመሩን ነው። በዓለም ደረጃ ወደ 5 ሚሊዮን ተጨማሪ ታማሚ ቁጥሮች ከባለፈው አንድ አመት ወደ ኋላ ካለው ጋር ሲነጻጸር ያሳያል። ሀገራችን ኢትዮጵያም ያው የወባ በሽታ ስርጭት ካለባቸው 91 ሀገራት መካከል ነች። ነገር ግን የወባ በሽታ ከቀነሰባቸው 5 ሀገራት ጋር አብራ ተሰልፋለች በባለፈው አመት ሪፖርት። ስለዚህ ኢትዮጵያን ጨምሮ ማዳጋስካር፣ ዚምባብዌ፣ ሴኔጋል የመሳሰሉት ኬዝም ቀንሰዋል። ከዛ ለተቃራኒው ግን አብዛኞቹ ሀገራት ሩዋንዳን፣ ናይጄሪያ፣ ዲሞክራቲክ ኮንጎ በጣም ብዙ ሀገራት ኬዝን እንዲሁም በከፍተኛ ሁኔታ የጨመረባቸው ሀገሮች አሉ።
መድኃኒት በጥሩ ሁኔታ ይገኛል አሁን ለሰው? የቴክኒክ ድጋፍ፣ ምርመራ በቀላሉ ሊሰጡ የሚችሉ ባለሙያዎች በቅርብ አሉ ለህብረተሰቡ?
ምርመራና ሕክምናን አስመልክቶ ጥሩ የሆነ አገልግሎት እየተሰጠ ነው ያለው። እንግዲህ በዋነኝነት የጤና ጥበቃ ሚኒስቴር አስፈላጊ የሆኑት ግብአቶች በሱ ገዝቶ ማሟላት ማሰራጨት ኃላፊነትን ጭምር አለብን።
እንዲሁም ደግሞ የጤና ባለሙያዎችም በወባ በሽታ ምርመራና ሕክምና ዙሪያ አስፈላጊ የሆነ የግል ክህሎት ድጋፍ ይሰጣል። ወይም ግን በተለያዩ መንገዶች አገልግሎት ሰጪዎችን፣ የጤና ባለሙያዎችን፣ የጤና ኤክስቴንሽኖችንም ወባ ዙሪያ ላይ ያለውን ክህሎት የማገዝ ነገር ይሰራል። እንግዲህ የአገልግሎቱን ተደራሽነት በምናይበት ጊዜ የወባ ምርመራና ሕክምና በሁሉም የጤና ተቋማት ላይ ነው የሚደረገው።
ሰለሞን አባተንና እንግዳውን ወይዘሮ ህይወት ሰለሞንን እናመሰግናለን። በዚሁ እንሰናበት። በትግርኛ ቋንቋ የሚተላለፈው ስርጭት ይቀጥላል።